በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተመልካቾቻችን ይህ እቅበተ እምነት የተሰኘው መርሃ ግብራችን ነው። በዛሬው ዕለት ስለ ህፃናት ጥምቀት የሚነሱ ጥያቄዎችን መልስ የሚሰጡ መምህር ይዘን ቀርበናል። መምህራችን ራሳቸውን ያስተዋውቃሉ።
ስሜ ቀሲስ አባተ ደሳለ ጎበና እባላለሁ። በአሁኑ ወቅት የማገለግለው በእንግሊዝ ሀገር ለንደን ከተማ ርዕሰ አድባራት ለንደን ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን ነው።
መምህር ከዚህ በፊትም በቅድስት ስላሴ መንፈሳዊ ኮሌጅ በዲግሪ መርሃ ግብር ተምረዋል። በከፍተኛ ውጤት እየመሩ ይጓዙ እንደነበረ እናውቃለን። እግዚአብሔር ፈቃድ ሆኖ ደግሞ ዛሬ ያው ቤተ ክርስቲያን አለቀቀችዎትም እሷን እያገለገሉ ነው። በቀጥታ ወደ ህፃናት ጥምቀት ከመምጣታችን በፊት ጥምቀት ምንድን ነው? መጽሐፍ ቅዱስ ያይተው ምን ይመስላል?
ጥምቀት ማለት ተጠምቀ በውሃ ውስጥ ተነከረ፣ በውሃ ታጠበ ከሚለው የግዕዝ ቃል የተገኘ ነው። ጥምቀት ማለት አንድ ሰው የእግዚአብሔር ልጅነት ለማግኘት የሚፈጽመው ስርዓት ነው። የሚፈጽመው ስርዓት ብቻም ሳይሆን ልጅነት የሚያገኝበት ሂደት ነው። እና ጥምቀት የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ባሳየን በሰጠን መሰረት ከእግዚአብሔር የምንወለድበት ልደታችን ሁለተኛ ልደታችን ነው።
መጽሐፍ ቅዱሳዊ እንትኑ ድጋፉ
መጽሐፍ ቅዱሳዊ መሰረቱ እንግዲህ በብሉይ ኪዳን በዘመነ ኖህ በኦሪት ዘፍጥረት እንደተገለጸው በዘመነ ኖህ የጥፋት ውሃ በመጣ ጊዜ እግዚአብሔር ኖህን መርከብ እንዲሰራ በመርከብ ውስጥ ፍጥረታትን ይዞ እንዲገባ ከዛም እንዲድኑ አድርጓል። ያ በምሳሌነት በብሉይ ኪዳን መጽሐፍ በምሳሌነት የተገለጸ ነው። ከዛም በኋላ እስራኤል ከግብጽ ባርነት ወጥተው ወደ ምድረ ከነዓን በሚሄዱበት ጊዜ ባህረ ኤርትራን ተሻግረው ሄደዋል። እናም ያም የጥምቀት ምሳሌ ሆኖ ይገለጻል። ከዛም በኋላ ነቢዩ ሙሴን ተከትሎ መስፍን ሙሴን ተከትሎ የነበረው ደቀ መዝሙሩ ኢያሱ እንደዚሁ ፈለገ ዮርዳኖስን ተሻግረው እንዲሄዱ በተለይም ታቦተ ሕጉን የተሸከሙ ካህናት እግራቸው የዮርዳኖስን ወንዝ በነካ ጊዜ ወንዙ ተከፍሎላቸው ተሻግረዋል። እና እነዚህን የመሰሉ ምሳሌዎች አሉ። በብሉይ ኪዳን በሌላ በኩል የእግዚአብሔር ልጅነት የሚያገኙት በግዝረት የእግዚአብሔር ልጆች ይሆኑ ነበረ። እንግዲህ ቅዱስ ጴጥሮስ በመልእክቱ እንዳስቀመጠው በአንደኛ ጴጥሮስ ምዕራፍ 3 ቁጥር 20 ላይ እንደተገለጸው በመርከብ ውስጥ ከጥፋት ውሃ እንደዳኑ ሰዎች ሁሉ አሁንም ለድህነት ይሆን ዘንድ ለልጅነት ይሆን ዘንድ ጥምቀት እንደመሰረተልን ቅዱስ ጴጥሮስም ገልጾ ያስረዳል። መጽሐፍ ቅዱሳዊ መሰረቱ በብሉይ ኪዳን ይህን ሲመስል፣ በአዲስ ኪዳን ግን መስራቹ ራሱ ጌታችን ኢየሱስ ክርስቶስ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሰላሳ ዘመኑ በዮርዳኖስ ወንዝ በዮሐንስ እጅ ለመጠመቅ በሄደ ጊዜ ዮሐንስ ከትህትና የተነሳ መጥምቁ ዮሐንስ ከትህትና የተነሳ ጌታዬ ባለሟል በጌታው እጅ ይጠመቃል እንጂ እንዴት ጌታ በባለሟሉ እጅ ይጠመቃል ብሎ እምቢ ይለው ሲሞክር፣ ያን ጊዜ እንግዲህ ጽድቅን እንፈጽም ላንተም ልዕልናህ ጌታውን አጠመቀ ተብሎ ልዕልናህ ይነገርልሃለን በባለሟሉ እጅ ተጠመቀ ተብሎ ትህትናዬ ሲነገርልኝ ይኖራል። ጽድቅን እንፈጽም ብሎ የጽድቅ መጀመሪያ የመንግስተ ሰማያት መግቢያ በር አድርጎ ሰጥቶናል። ኒቆዲሞስንም በአስተማረበት ጊዜ ጌታችን ኢየሱስ ክርስቶስ በሌሊት መጥቶ ሊማር ሊጠይቅ የመጣውን ኒቆዲሞስን ባስተማረበት ጊዜ ከውሃ ከመንፈስ ቅዱስ ማለት ዳግመኛ ያልተወለደ ሰው ወደ እግዚአብሔር መንግስት ሊገባ አይችልም በማለት የመንግስተ ሰማያት መግቢያ በር የጽድቅ ስራ መጀመሪያ አድርጎ የሰጠን ነው እና መጽሐፋዊ መሰረቱ የጥምቀት ይሄ ነው።
የጥምቀት መጽሐፋዊ መሰረቱ ይሄ ነው። ጥቁም በዚህ ውስጥ ይታያል። አንድ ሰው ሲጠመቅ ከኃጢአት ነጽቶ የዘላለም መንግስትን ይወርሳል። ስለ ጥምቀት መጽሐፍ ቅዱሳዊ ምንነት ነግረውናል። የጥምቀት ጥቅሙ ምንድን ነው?
እንግዲህ የጥምቀት ጥቅሙ ዳግመኛ መወለድ ነው። አንድ ሰው በጥምቀት ሁለተኛ ልደት ያገኛል። ይሄው ምንድነው? የእግዚአብሔር ልጅ ይሆናል። በብሉይ ኪዳን ዘመን በግዝረት የእግዚአብሔር ልጆች ይሆኑ ነበር። አብርሃም ከልጁ ከይስሐቅ ጋራ ካገልጋዮቹ ልጆች ካገልጋዮቹ ጋራ አብሮ ተገዝሮ የእግዚአብሔር ልጅ ተብሎ የእግዚአብሔር ወዳጅ ተብሎ ሌሎቹም ቤተሰቦቹ በሙሉ የእግዚአብሔር ልጆች ተብለዋል። በዚህ አንጻር ደግሞ በሐዲስ ኪዳን በጥምቀት የእግዚአብሔር ልጅነት እናገኛለን። ለዚህ ከእግዚአብሔር የምንወለድበት ዳግም ልደት ወውሃብ ከነ መንፈሰ ልደት ባረክና ከምስለ መላእክት ይከብሎ ቅዱስ ኤፍሬም እንደተናገረው ዳግም ልደት የምናገኝበት ነው። ዘይተወልደ ዳግመ እማው እመንፈስ ቅዱስ ኢይክልበ አውስተ መንግስተ እግዚአብሔር ብሎ ዳግመኛ ያልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም ብሎ የተናገረው ቃል የሚፈጸመው በጥምቀት ነው። ሁለተኛ ልደት እናገኛለን። ሁለተኛ ጥቅሙ ደግሞ ስርየተ ኃጢአት ነው። ስርየተ ኃጢአት ነው። ወነአምን ባሕቲ ጥምቀት ለስርየተ ኃጢአት፣ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ብለው ሰለስቱ ምዕት በጸሎተ ሃይማኖት እንደተናገሩት፣ እንደዚሁም ደግሞ በቅዱስ መጽሐፍም በሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ቅዱስ ጴጥሮስ ተጠመቁ ኃጢአታችሁም ይሰረይላችሁ ዘንድ ተናዘዙ በኢየሱስ ክርስቶስ ስም ተጠመቁ ብሎ እንደገለጸው ጥምቀት ስርየተ ኃጢአትን ያሰጣል። ከዚህ በላይ ደግሞ እንደዚሁ ንጽህናን ቅድስናን እንድናገኝ እግዚአብሔርን በመምሰል እንድንኖር የእግዚአብሔር ልጆች ሆነን ልጅ አባቱን መስሎ እንደሚኖር እንደዚሁ እኛም እግዚአብሔርን ወደ መምሰል የምንሄድበት እግዚአብሔርን ልንመስል ልጆች ሆነን የምንጠራበት ጥምቀት ነው እና ይሄ ነው ጥቅሙ።
በዚህ በጥምቀት ላይ አንድ ሰው ልጅነትን የሚያገኝበት የጊዜ ገደብ አለ ወይ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህፃናት በተወለዱ ወንዶች በ40 ቀን ሴቶች በ80 ቀን ትላለች። አዋቂ ሆኖ ደግሞ ከኢአማንነት ወደ ክርስትና ሲመጡ የመጡበት ዘመናቸው አምነው መጠመቅ ይችላሉ ትላለች። ሌሎች ግን አንድ ሰው 30 ዓመት ሳይሞላው መጠመቅ አይችልም፣ ምክንያቱም እምነቱን መግለጽ ስለማይችል ማመኑ ስለማይታወቅ እንዴት ይጠመቃል ህፃን ይላሉ። ለዚህ መልሶት ምንድን ነው?
እንግዲህ ጥምቀት ካደጉ በኋላ ካወቁ በኋላ ካመኑ በኋላ መሆን ይገባዋል የሚሉ አንዳንድ ሰዎች አሉ። ነገር ግን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት በሐዲስ ኪዳንና በብሉይ ኪዳን መሰረት ያደረገ እንደመሆኑ መጠን ሰዎች የእግዚአብሔር ልጆች ይሆኑ ዘንድ የሚጠሩበት ስርዓት ከብሉይ ኪዳን የተወሰደ ነው። ቅድም እንዳሉት ወንዶች በተወለዱ በ40 ቀን ሴቶች በተወለዱ በ80 ቀን የሚሆንበት ምክንያት በኦሪት ዘሌዋውያን ምዕራፍ 11 ላይ እንደተገለጸው የእግዚአብሔር ልጆች የሆኑ ዘንድ ወንዶች ሲወለዱ ለ34 ቀን አትመጣም የወለደችው ማለት ነው ወላዷ። ከዚያ በኋላ ለ7 ቀን ትቆያለች። እዚያ በ40ኛው ቀን እጉለ ርግብ ዘውገማይነቅ ወይም ደግሞ መስዋዕት የሚሆን በእግዚአብሔር ፊት መታያ የሚሆን መስዋዕት ይዘው ልጁን ይዘው ወደ ቤተ መቅደስ ይሄዳሉ። የእግዚአብሔር ልጅ ያደርጉታል። ሴቶችም በ80 ቀን እንደዚሁ 66 ቀን ያህል ትቆያለች። 14 ቀን የመንጻት ጊዜ ነው። በ80ኛው ቀን ወደ ቤተ መቅደስ እንደዚሁ መስዋዕት ተይዞላት ትሄዳለች። የእግዚአብሔር ልጅ ትባላለች። ስለዚህ በዚሁ አንጻር በሐዲስ ኪዳን የእግዚአብሔር ልጆች እንሆን ዘንድ ይህ ቀን የተመረጠበት ምክንያት ከዚህ መጽሐፋዊ መሰረት የተነሳ ነው። በሌላ በኩልም መጽሐፈ ኩፋሌ በተባለው የብሉይ ኪዳን መጽሐፍ ውስጥም እንደዚሁ አዳም በተፈጠረ በአርባ ቀኑ ወደ ገነት እንደ መላእክት እንዳስገቡት ሔዋንም ለዚሁ በ80 ቀኗ ወደ ገነት በእልልታ በሽብሸባ በምስጋና በይባቤ ወደ ገነት እንዳስገባት የሚናገር ቃል አለ። እነዚህን ሁሉ መሰረት በማድረግ የእግዚአብሔር ልጆች የሆኑ ዘንድ ከእግዚአብሔር ይወለዱ ዘንድ በዚያ እድሜያቸው እንዲሆን በዚያ በ40 ቀን በ80 ቀን እንዲሆን ኦርቶዶክሳዊት ቤተክርስቲያን ተቀበላለች ታደርጋለች ማለት ነው። በዚህ በኩል አዋቂዎች ሳይሆኑ ሳያምኑ እምነታቸውን ሳይረዱ እንዴት ሊጠመቁ ይችላሉ የሚሉ ሰዎች አሉ። በብሉይ ኪዳን ዘመን በግዝረት የእግዚአብሔር ልጅነት በሚሰጥበት ጊዜ አብርሃም ከአዋቂነት አልፎ አርጅቶ ትልቅ ሰው ከሆነ በኋላ ይሆን እንጂ ይስሐቅ ግን ገና ሕፃን ነበረ። እንደዚሁ የአብርሃም አገልጋዮችና የአገልጋዮቹ ልጆች በሙሉ እንደዚሁ ሕፃናቱም ጭምር ነበሩ እና ያን ጊዜ ስለ እግዚአብሔር ሳይነገራቸው ሳያውቁ እድሜ ሳይደርስ እድሜያቸው ለእውቀት ሳይደርስ አልተባለም። እንደዚሁ በመርከቡም ውስጥ የኖህ ፍጥረታቱን ባዳነ ጊዜ የኖህ ልጆች እና ሚስቶቻቸው 8 ፍጥረታት ሆነው በሚድኑበት ጊዜ እድሜ አልተጠየቀም። ስለዚህ በዚሁ መሰረት ህፃናት ሊጠመቁ ይችላሉ። ለምሳሌ በሐዲስ ኪዳን በምንወስድበት ጊዜ ጌታችን ኢየሱስ ክርስቶስ ህፃናት ወደኔ ይመጡ ዘንድ አትከልክሏቸው መንግስተ ሰማያት እንደነዚህ ላሉት ናትና ብሎ ሲናገር እናያለን። መንግስተ ሰማያት እንደነዚህ ላሉት ናት። የእግዚአብሔር መንግስት ለህፃናት የተሰጠች ናት። ህፃናት ንጽሐ ስጋ ያላቸው ስለሆኑ ንጽሐ ህሊናቸውም ገና ያላደፈባቸው በመሆኑ ክፉ ነገር የማያወርዱ በመሆናቸው እንዳውም ወደ መንግስተ እግዚአብሔር የሚገቡ ሰዎች ምሳሌ ሆነው ነው የሚሰጡት። በእድሜ ተመልሰን እንደገና መወለድ ባንችልም ኒቆዲሞስ እንደተከራከረው ወደ እናቴ ማህፀን ተመልሼ ልገባ እችላለሁ ወይ ብሎ እንደተናገረው ያ በአካል በስጋ እንደገና መወለድ ህፃን መሆን ባይገኝም ነገር ግን በንጽሐ ነፍስ በንጽሐ ስጋ በቀና ህሊና እንደ ህፃናት መሆን እንደሚገባ ነው የሚያስረዳን ማለት ነው። ለዚህ ህፃናት ወደ እግዚአብሔር መንግስት ለመግባት የሚከለክላቸው አይደለም። ወደ እግዚአብሔር መንግስት ልትገቡ አትችሉም፣ ዳግም ካልተወለዳችሁ ከውሃና ከመንፈስ ካልተወለዳችሁ በቀር ወደ እግዚአብሔር መንግስት ልትገቡ አትችሉም ብሎ ጌታ ተናግሯል በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ። እንደገና እነዚህ መንግስተ ሰማያት እንደነዚህ ላሉት ናትና ብሎ ደግሞ ህፃናትን ሲጠራ እናያለን። እዚህ እንደውም በጥምቀት የመንግስተ ሰማያት ልጆች መሆን ያለባቸው ህፃናት ናቸው። ስለዚህ ከልጅነታቸው ጀምሮ መጠመቅ ይገባቸዋል። በሌላ በኩል በጥምቀት ፍጥረታትን በጥምቀት የእግዚአብሔር ልጆች አድርገው ሲጠሩ ቅዱሳን ሐዋርያት ለምሳሌ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 14 ላይ እንደተገለጸው ቅዱስ ጳውሎስ ምንም እንኳን ለማጥመቅ ባልላክም ነገር ግን ጥቂቶችን አጥምቄያለሁ፣ ከዚያም ውስጥ የእስጢፋኖስን ቤተሰቦች አጥምቄያለሁ፣ ሌሎችን ግን አላጠምቅኩም ብሏል። የእስጢፋኖስ ቤተሰቦች ሲል እንግዲህ ቤተሰብ የሚለው የሚያጠቃልለው ክፍል አለ። ቤተሰብ እናትን፣ አባትን፣ ልጆችን እና በቤት ውስጥ የሚገኙትን አባላት በሙሉ የሚያጠቃልል ነው። እንደዚሁም ደግሞ የሊዲያን ቤተሰብ ቤተሰቦች ቅዱሳን ሐዋርያት እንዳጠመቁ ይናገራል። በሐዋርያት ሥራ ምዕራፍ 16 ላይ እንደሚገለጠው ሊዲያ የተባለች ሴት ታያጥሮን በሚባል ሀገር የምትኖር ሐር በመሸጥ የምትኖር ነጋዴ ሴት ነበረች። የቅዱሳን ሐዋርያትን ስብከት በሰማች ጊዜ ልቧ ለቃሉ ተከፈተ። እግዚአብሔር ቃሉን ሰምታ እንድትድን ልጁ እንድትሆን ወደ እርሱ እንድትመጣ ልቧን ከፈተላት። ከዚህ የተነሳ ትምህርታቸውን ሰማች፣ አመነች። ባመነች ጊዜ እንግዲህ ወደ ክርስትና ከመምጣት ምን የሚከለክለኝ አለ ባለች ጊዜ አጠመቋት። እርሷን ብቻ ሳይሆን ቤተሰቦቿን በሙሉ። ቤተሰብ የሚለው እንግዲህ ሕፃናትንም የሚጨምር ነው የሚሆነው። በሌላ በኩል ቅዱስ ጴጥሮስም የቆርኔሌዎስንና ቤተሰቡን እንዳጠመቀ የሐዋርያት ሥራ ምዕራፍ 11 ቁጥር 15 ላይ ይናገራል። እና የቆርኔሌዎስም መልካም አድራጊ ደግ ሰው ነበረ። በዚህ የተነሳ በጎ ስራው ወደ ሃይማኖት እንዲመጣ ምክንያት ሆኖታል። እግዚአብሔር በጎ ስራውን አይቶ በበጎ ስራ ብቻ ክብር የማይገኝ ስለሆነ በጎ ስራው ሃይማኖትን መሰረት ማድረግ ስላለበት፣ ሃይማኖትሰ መሰረት ይእቲ፣ ሃይማኖት መሰረት ናት። ሌሎቹ ምግባራት ደግሞ እንደ ህንጻ፣ እንደ ጣራ፣ እንደ ግድግዳ ናቸው ስለተባለ መሰረት የሌለው እንዳይሆንበት መልካም ስራው ወደ መሰረት አመጣ። ወደ ሃይማኖት ሲመጣ ተጠምቋል። ሲጠመቅ ደግሞ ከነ ቤተሰቦቹ ነው የተጠመቀው። ቤተሰብ የሚለው ደግሞ ህፃናትንም የሚጨምር ነውና ህፃናቱ ካላወቁ ሊባል አይችልም። የሚያድነን የእግዚአብሔር ቸርነት ነው እንጂ እኛ እውቀት አይደለም። 30 ዘመን ብንኖር፣ 60 ዘመን ብንኖር፣ 80 ዘመን ብንኖር እኛ መርምረን በምናውቀው መጠን አይደለም እግዚአብሔርን ልንከተልና የእግዚአብሔር ልንሆን የምንችለው። እግዚአብሔር በጠራን መጠን፣ እግዚአብሔር በወደደን መጠን፣ እግዚአብሔር ልጆቹ አድርጎ በመረጠን መጠን ነው። የኛ አስተዋጽኦ በዚህ ላይ የእግዚአብሔርን ጥሪ የመቀበልና ለእግዚአብሔር ጥሪ ዝግጁ የመሆን ነው እና በሰዎች እውቀት አይደለም የእግዚአብሔር ልጅነት የሚገኘው። ያ ከሆነ በአዋቂዎች ብቻ በአዋቂነት መጠን ብቻ የሚወሰን ይሆናል። ክርስትና በእግዚአብሔር ጥሪ የሚሆን ስለሆነ ሕፃናቱንም የሚጨምር ነው ማለት ነው። በሌላ በኩል ደግሞ ሕፃናት መጽሐፍ ቅዱስ እንደተናገረው ሕፃናት ንጹሃን ናቸው። በሌላ በኩል ከውሃ ከመንፈስ ቅዱስ ካልተወለደ ከውሃ ከመንፈስ ካልተወለደ ወደ እግዚአብሔር መንግስት መግባት አይቻልም ይላል። ለዚህም እነዚህ ልጆች 30 ዘመን እስከሚሆናቸው መቆየት አለባቸው። አዋቂዎች እስከሚሆኑ መቆየት አለባቸው። የምታምኑት እምነት ይሄ ነው ተብሎ እስከሚነገራቸው ድረስ መቆየት አለባቸው ከተባለ በዚያ መሃል ቢጠሩ ከውሃ ከመንፈስ ሳይወለዱ ዳግም ሳይወለዱ የእግዚአብሔር የመንግስቱ ዜጋ ሳይሆኑ ቢጠሩ እንግዲህ ኃላፊነቱ የእነዚያ የወላጆች ነው የሚሆነው ማለት ነው። ለዚህ ማስጠመቅ ግዴታ ነው የሚሆነው። 40 ቀን እና 80 ቀን የተባለው መጽሐፍ ቅዱሳዊ መሰረት ስላለው ነው እንጂ አንዳንድ ጊዜ እንደተወለዱ ህጻናት በህማም ምክንያት ወይም በሌላ ምክንያት ይሞታሉ ተብሎ የሚሰጋበት ሁኔታ ቢኖር በመግዚት ሆነው ምንም እናቶቻቸው ወደ ቤተ መቅደስ ለመሄድ የሚችሉበት ጊዜ ባይደርስም በመግዚት ሆነው ወደ ቤተ ክርስቲያን ተወስደው ጥምቀተ ክርስትና ያገኛሉ
ማለት
ከአርባ ቀን በፊት ወይም ከሰማንያ ቀን በፊት ህፃኗ ወይም ህፃኑ ለሞት የሚያሰጋ ህማም ቢያገኘው ግዴታ 40 ቀን እስከሚሞላው ወይም 80 ቀን እስከሚሞላው ተብሎ እንኳ አይጠበቅም። እንኳን 30 ዓመትና ከዛ በላይ ያለው ቀርቶ ማለት ነው። ስለዚህ በተገኘ አጋጣሚ ሁሉ የእግዚአብሔር ልጅ መሆን አለበት። አንድ ሰው ሙሉ ሰው የሚባለው በማህፀን ተቀርጾ የሰው መልክ የሰው ቅርጽ እስከያዘበት ጊዜ ጀምሮ ነው። ዞሮ ዞሮ ግን ይሄ ያ ሙሉ ሰው ነው። ከዛ ጊዜ ጀምሮ ሙሉ ሰው ነው። ወደዚህ ዓለም የመምጣት በዓለም ማህፀንን ትቶ ወደዚህ ዓለም የመምጣት ወይም ያለ መምጣት ጊዜ ነው እንጂ ከዚያ ሰው ሆኖ ተስሏል፣ ሰው ሆኖ ተፈጥሯል በእግዚአብሔር አምሳል። ና ከዛ ጊዜ ጀምሮ ሰው ነው ብለን ስለምናከብ ያ ሰው ከተወለደበት ጊዜ ጀምሮ እግዚአብሔር ሁለተኛው ልደት መጀመሪያው ልደት ከተወለደ ጀምሮ ሁለተኛው ልደት እንዲያገኝ መሆን አለበት ግዴታ ግን በጤንነት ያለ ከሆነ ግን ስርዓቱን መጽሐፋዊ መሰረቱን ጠብቆ በ40 ቀን በ80 ቀን ይሆናል ማለት ነው።
ሌላም ጨምሩት ንጥባሉት
በሌላ በኩል እንግዲህ ህፃናት ሳድጉ መጠመቅ የለባቸውም የሚሉ ሰዎች የራሱት የዘነጉት ነገር ቢኖር ወይም ሳምኑ በተለይ እነሱ ራሳቸው አመንኩ እንግዲህ ልጠመቅ ሳይሉ በሌላ ሰው እምነት ሊጠመቁ አይችሉም
በወኪል
ብለው በወኪል ሌላ ባመነው ሌላ በተቀበለው ሊሆን አይችልም የሚሉ ሰዎች በአንደኛ ቆሮንቶስ ምዕራፍ 7 ላይ ቅዱስ ጳውሎስ በሃይማኖት አብሮ ስለምኖር ሲናገር ባል ያላመነ ሚስት ያመነች ብትሆን አትተወው ወይም ሚስት ያላመነች ባል ያመነ ቢሆን አይተዋት ለምን አንዱ ባንዱ ሊቀደስ ይችላል እና እንኳን ህፃናቱ አዋቂዎች እንኳን ሳይቀር አንዱ ባንዱ ይቀደሳል አንዱ ባንዱ ወደ ህይወት ይጠራል ተስፋ ቆርጦ አይ አትሆነኝም ብሎ አይተዋት ወይም ተስፋ ቆርጣ ይሄ ሳይሆነኝም አትበል ያላመነው ሊለይ ቢወድ ግን ያፈቃዱ ነው እና አዋቂዎች እንኳን ሳይቀሩ አንዱ ባንዱነት የመጠራት አንዱ ባንዱነት የመቀደስ አንዱ ባንዱነት ወደነት እና ወደ ቅድስና የመጠራት እድል ይኖራል ይሄማ ካልሆነ ልጆቻችሁ የተቀደሱ ሊሆኑ አይችሉም ነው የሚለው ቅዱስ ጳውሎስ ለዚህ ከክርስቲያን ከሚያምንና ከማታምን የተወለዱ ልጆች ቅዱሳን ከሆኑ በእናታቸው ቅድስና ከመታምንና ከማያምን የተወለዱት በእናታቸው ቅድስና ከሚያምንና ከማታምን የተወለዱ በአባታቸው ቅድስና የሚከብሩ ከሆነ ሁለት የሚያምኑ ምእመናን የክርስቶስ ልጆች የእግዚአብሔር ልጆች የሚወልዷቸው ልጆችማ ክርስቲያኖች ናቸው የተቀደሱ ናቸው
በጣም
በሌላ በኩል ጌታ በመዋዕለ ስጋዌው ድህነት በሚሰጥበት ጊዜ ሄደው ጌታ ሆይ አድነን አዳኝ መሆንህን እናምናለን ፈዋሽ መሆንህን እናምናለን ያሉ ሰዎች ድነዋል የዳዊት ልጅ ሆይ ማረኝ ብለው ይሄ ብቻ አይደለም ልጄን ማረልኝ ብለው በእምነታቸው በእነሱነት ልጆቻቸውን ያስማሩ ሰዎች አሉ
ለምሳሌ
ከነናዊት ሴት በማቴዎስ ወንጌል ምዕራፍ 20 ቁጥር 15 ላይ እንደምናገኘው ልጇን ያምባት ነበረ ሄዳ ጌታን ተከተለችው የዳዊት ልጅ ሆይ ማረኝ እያለች ተሰግድለት ነበረ ሰምቷታል አይቷታል እሱ ማይምረዋት ነው እንኳን በፊቱ የሚወድቀውን የሚነሳውን ቀርቶ ሌላውን የሚያውቃል ግን ዝም ብሎ አለፈ ደቀ መዛሙርቱ ጌታ ሆይ እቺን ሴት አሰናብታ ትማጸናለች አሉት እዚያ በኋላ ቀረባለችና የዳዊት ልጅ ሆይ ማረኝ ልጄ ታማለችና አድንልኝ አለች እንደምትሽ ይሁንልሽ ተብሎ ልጅ አድኖላታል
በእናቷ እምነት
ልጅ አድነች
መልካም
በሉቃስ ወንጌል ምዕራፍ 7 ላይ እንደዚሁ እናገኘው ታሪክ አለ የመቶ አለቃው ልጅ ታሞበት ነበር አይሁድን አስታራቂ አርጎ ላከ ከዚያ በኋላ እንዲህ ያለ እምነት በእስራኤል እንኳን አላገኘው ብሎ በልጁ በአባቱ እምነት ልጁን
እንዳደረልኝ ሲለው ቤት መጥቼ ፈውስልሃል አለው
ከቤት የጣራ በታች ልትገባ አይገባህም አለው ክብሩን አይቶ የሱን ትትና
ቃል ብቻ ተናገር ሲል
እንዲህ ያለ እምነት በእስራኤል እንኳን አላገኘውም ነው አለው እንግዲህ ተመልክ ያ እምነት ለሱ ብቻ አይደለም ለልጁም ተርፎዳነ
ጥሩ
ነው አንድ ልጅ ታሞባቸው ወደሱ ሲወስዱ በአንድ ቤት ውስጥ እያዳነ በነበረበት ጊዜ ሰዎች ከበው ስላስጨነቁ መግቢያ ስለጠፋ በዚያ ውስጥ የቤቱን ጣራ አንስተው ከናልጋው ወደ ታች አወረዱት። ገና ወርዶ መሬት ሳይነካ ፍላጎታቸው ምን እንደሆነ ስላወቀ እንደምነታቸው ይሆንላችሁ ብሎ አዳነላቸው።
የታመመው ሰው አይናገርም፣ ሙሰዱኝም አላለም አልሄደም። እነዚያ ሰዎች ተሸክሞች ነው አስገቡት።
አስገቡት
ያድናል ብለው ስላመኑ
ባመኑ ሰዎች እምነት ምክንያት ጌታ የታመመውን ሰው አዳነው። እና ልጆችን እንደዛ ከደዌ ስጋ እንደዛ አድርጎ ማዳን የሚቻል ከሆነ በእምነት
በጣም
ልጅነት ለማግኘት አብሮ በሃይማኖት ቤተሰብ ለመሆን ደግሞ የወላጆች እምነት ሊሆን ሊጠቅም
ነው የሚችል የክርስትናና የክርስትና አባት እምነት ይሰራል ማለት ነው።
እውነት ነው።
ያው ልጁ ሲያድግ አስተምራለሁ ነው።
እውነት ነው። እሱ እንግዲህ በቤተክርስቲያናችን በተለይ በሕፃንነት የሚጠመቁ አድገው አዋቂዎች እስከሚሆኑ ድረስ ወላጆቻቸው በስጋ የወለዷቸው በስጋ የሚገባቸውን ነገር እንደሚያደርጉላቸው ሁሉ እንደገና ደግሞ በክርስትና የክርስትና እናት የክርስትና አባት የሚባል አለ። ያ የቀኝ አውራ ጣቱን ይዞ ጸሎተ ሃይማኖት ደግሞ ቃል ኪዳን ገብቶ ሲያድግ ልጄን አስተምሬ ሃይማኖቱን ነግሬ የክርስቶስን አምላክነት ነግሬ ይሄንን በወላጆቹ እምነት በኔ ቃል ኪዳን የተቀበለውን ሃይማኖት በአእምሮው ደግሞ አምኖ እሱም ራሱ እንደገና እንዲያጸናው
ተመልካቾቻችን፣ ጥምቀትን አስመልክቶ ያለውን ጥቅም መጽሐፍ ቅዱሳዊ መሰረቱን እንዲሁም ደግሞ ሕፃናት በተወለዱ ወንዶች በ40 ቀን ሴቶች በ80 ቀን መጠመቃቸው ይህ መጽሐፍ ቅዱሳዊ እንዳልሆነ በቂ ማስረጃ መምህር አባተ ደሳለኝ አቅርበውልናል። በእጅጉ እናመሰግናለን። የዕለቱን መርሃ ግብራችንን እዚህ ላይ እናጠናቅቃለን። ቀሪዎቹን መርሃ ግብሮች እንድትከታተሉ በአክብሮት እንጋብዛለን።